voice of America.
መሰንበቻውን አዲስ አበባ ላይ በደረሰውና አሁንም እያነጋገረ ስላለው አሳዛኝ ድንገትና ተከትለው ስለተነሱ አሳሳቢ ጉዳዮች ላይ ያተኮረ ዝግጅት ነው። ባለፈው ሳምንት በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ ተብሎ በሚጠራው አካባቢ የተከማቸ ግዙፍ የቆሻሻ ክምር በሰዎች መኖሪያ ቤት ላይ ተደርምሶ ለብዙዎች ሕይወት መጥፋትና ለብዙዎችም መቁሰል እንዲሁም ለቤተሰቦች መበተን ምክንያት መሆኑ ይታወቃል። በአንጻሩም የኢትዮጵያ መንግስት አደጋው ቀደመኝ እንጂ መፍትሄ ያፈላልኩ ነበር ማለቱም ተዘግቧል። ሲጀመር ዜጎች ለምንድን ነው እዚህ የቆሻሻ ክምር አካባቢ ለመኖር የተገደዱት የሚለው ጥያቄ ተነስተዋል። የቆሻሻው ክምር ካሁን ቀደም በተደጋጋሚ ተነዶ የሚያውቅ መሆኑን ከተሞኑ አሳዛኝ አደጋ በህይወት የተረፉ ሰዎች ሲገልጹ የቆሻሻውን ክምር በመሰርሰር መጠለያ በጅተውም ሆነ በቅርብ ርቀት በአቅራቢያው ለሚኖሩ ወገኖችም ቀድሞውንም የጤና ጠንቅ እንደነበረ የአካባቢው ጤና አጠባበቅ ባለሙያዎች እየተናገሩ ነው። ዶክተር ስዩም ያሚ ከነኚህ አንዱ ናቸው። በውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ ናቸው። በዚህ በዩናይትድ ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት ለ20 ሚሊዮን ህዝብ ንጹህ የመጠጥ ውሃ ለሚያቀርብ ተቋም በማገልገል ላይ ይገኛሉ። ተስተባብላቸው አወያይታቸዋለች። ዶክተር ስዩም የወጣትነት ዘመን ኑሮዬ ከነኚህ ጉዳተኞች ጋር ይመሳሰላል በሚሉበት ይጀምራሉ።
በጣም አሳዛኝ ነው። ያው ብዙ ነገር ሊባል ይችላል። በዚህ ሰዓት ግን ለግል ህይወት በሆነ ልዩ ስሜትና ሀዘን ነው የሚሰማኝ ለእነዚህ ሰዎች። ምክንያቱም እኔ ራሴ በአንድ ወቅት የእነሱን ህይወት በሚመስል አልፌ ያውቃለሁ። የገጠር ተማሪ ነበርኩ እና ወደ ናዝሬት ወደ አሁን አዳማ በሚባለው ከተማ በዛ ነው ያደግኩት። እዛ ቤተሰብ አልነበረኝም እና ከምኖርበት ቦታ ሰባተኛ ክፍል ተማሪ ሆኜ ስሰናቀል ለመጀመሪያ ጊዜ የነበረኝ እድል የጨረቃ ቤት መስራት ነበር። ያን የጨረቃ ቤት አይባልም፣ ግን ሰባተኛ ክፍል ተማሪ ሆኜ 10 ቆርቆሮ ቤት ሰርቼ ባዶ መሬት ላይ ማለት ነው ገበሬ ማህበር ተጠቅቼ በዛ ውስጥ 12ኛ ክፍል ጨርሼ ራሴን ችዬ እህቶች ወንድሞችን ከገጠር አምጥቼ እዛ የጨረቃው ቤት ውስጥ ነው አስተምሬ ራሴንም ለቁም ነገር ያበቃሁት እንደዛ ባለ ቤት ነው። ስለዚህ ሰዎች ከጨረቃ ቤት ተፈናቅለው ወይንም ደግሞ በህጋዊ መንገድ የሚሰሩበት ስፍራ አጥተው ሊከለከል ወደማይችል ወደ ቆሼ ሄደው ሲሰፍሩ እነዚህ ሰዎች ተገደው ነው እዛ የሚኖሩት፣ ወደው አይደለም። ሌላ አማራጭ ስለሌላቸው ነው። ብዙዎቹ ቤታቸው በጨረታቸው በሊዝ ለፎቅና ለግንባታ ስለተሸጠባቸው ወደዛ ስፍራ ሄደው የተጠለሉ ሰዎች ናቸው። ከመጀመሪያውኑ ተበድለው የሄዱ ሰዎች ናቸው። እንደገና በእነሱ ላይ ይሄ ሞት ሲጨመር ሪሊ አይ ፊል ኢት፣ በጣም ይሰማኛል፣ በጣም አዝናለሁ። እግዚአብሔር ያጽናቸው ነው የምለው። በከንፈር የምናደርገው ነው መልካም ምኞት ብቻውን በቂ አይደለም። እነዚህን ሰዎች መልሰን የምንረዳበት የምናቋቁምበት እና ከዛ እንደገና የተሻለ ሁኔታ የሚኖርበትን ሁኔታ የሚያመቻች አካል ካለ ለመተባበር በጣም ዝግጁ ነን። በዛ ዙሪያ ብንረባረብ እጅግ በጣም የተሻለ ነው ብዬ አስባለሁ። አዎ እግዚአብሔር ያጽናቸው።
ዶክተር ስዩም ያሚ እንግዲህ ህጋዊ ካርታ፣ የቤት መስሪያ ፈቃድ ተሰጥቷቸው ካርታ ኖሯቸው የሰሩም እንዳሉ ነው። 100 የሚሆኑ ቤተሰቦች እዛ ጋር የተረዳ ነው። መኖሪያ አጥተው እዛ ሄደው ጎጆ የቀለሱ ሊኖሩ ይችላሉ። አንዳንድ መገናኛ ብዙሃን እንደዘገቡት ደግሞ እዛ አካባቢ የሚጣለውን ቆሻሻ ከዛ ውስጥ ምግብ በማጣት በድህነት ማለት ነው ሄደው ምግብም የሚለቅሙ እንደዚሁም ደግሞ የወዳደቀ ዕቃ ለቅመው ለመተዳደሪያ የሚገለገሉ ሰዎች እንዳሉ ነው የተገለጸው። በነገሮት ላይ ዶክተር ስዩም የአዲስ አበባ ከተማ አስተዳደር ስራ አስኪያጅ አቶ ኃይሌ ፍስሐ ትላንት ለኢትዮጵያ ቴሌቪዥን በሰጡት ቃለ ምልልስ ይሄ ቆሼ አካባቢ የተባለው ስፋቱ ምን ያህል እንደሆነ፣ ምን ያህሉ ላይ የልማት ስራ እንደተሰራ እንዲሁም ደግሞ የነበረውንም እቅድ አስረድተዋል። እስቲ ላሰማዎት።
እሺ። ቆሼ ወደ 36 ሄክታር አጠቃላይ ስፋቱ 19 ሄክታር ወደ 34 ሚሊዮን ዩሮ በፊንላንድ ኩባንያ በ2004 በ18 ወር ወደ 2 አመት የፈጀ እንደ አዲስ ያ የቆሻሻ መድፊያ ቦታ ወደ ልማት ለመቀየር የሚያስችል ስራ በመጀመሪያው ፌስ ተሰርቷል። 19 ሄክታር ማለት ነው። 7 ሄክታር ከቆሻሻ ወደ ኃይል ለመቀየር የሚያስችል ፋብሪካ እየተገነባ ነው ያለው፣ እያለቀ ነው ያለው። የቀረችው 10 ሄክታር ነው። አሁን አደጋ የደረሰበት ቦታ ማለት ነው። ያ 10 ሄክታር የሰንዳፋ የሳኒታሪ ላንድፊል ስራ እስከሚጀምር ድረስ ለመሸጋገሪያ ብለን ያስቀመጥናል። ሶ በ36 ሄክታር የነበረው በ10 ሄክታር እየተደፋ ነው ያለው። ወደ ሰንዳፋ ይጀምራል፣ 10 ሄክታርም ይዘጋል። አሁን ከአርቸሪያ ኩባንያ የሚባል ኮንሳልታንት ከፈረንሳይ የሚሊዮን ዩሮ ማለት ብድር አግኝተን በሚቀጥለው በመንግስት ይወሰናል። የተለያዩ ጥናቶች እያካሄዱ ነው ያሉት። ይሄን ለመዝጋት ዝም ብሎ መዝጋት ቱቶ መውጣት አይደለም። እዛ ላለው ህብረተሰብ ምንም አደጋ በማያደርስ መንገድ ነው ዘግተን መውጣት ያለብን። እሱ ስራ ለመስራት በሚቀጥለው እቅድ ይዘን እየሰራ ነው ያለነው። ይሄን ካለቀ በኋላ በ19 ሄክታሩ ያ ቦታ ሙሉ ለሙሉ ወደ ልማት ለማሸጋገር የሚያስችል እቅድ ይዘን የመጀመሪያው ሳይንቲፊክ ፓርክ ግንባታ ዲዛይን ተጠናቆ በቅርብ ጊዜ ለመጀመር ነበር ዝግጅት እናደርግ የነበረው ማለት ነው። ከዛ በኋላ ያስፈል ይቀጥላል ማለት ነው። ከተዘጋ በኋላ ያስፈል ይቀጥላል ማለት ነው። ስለዚህ ችግሩን ለመፍታት የሚያስችል አስተዳደሩ ለዚህ ስራ የሚያስፈልገው ሪሶርስ መጥቶ ሲሰራ ነበርና በዚህ መንገድ እንፈታዋለን ብለን ነው የምናስበው። ስለዚህ ሁሉን አቀፍ እንቅስቃሴዎች እያረግን ይያለን ነው ይሄን አደጋ በድንገት ያጋጠመው። በሚቀጥለው ግን አደጋውን ለመታደግ የሚያስችሉ እርምጃዎች እንወስዳለን።
ዋሊ ነው ይሄ ሞዴል ያላም ሊባል ይችላል። ይሄ ነው ዋናው ነገር። ግን ከመቶ በላይ የሚሆኑ ሰዎችን ህይወትና ከነሱ ጋር የተያያዙ ኑሮዎቻቸውን ነው አደጋ ከማድረስ ይህ ነገር አልዳነ። መሰረታዊ ነገሮች ይጎሉት ነበር በመጀመሪያውኑ ያ ስፍራ ማለት ይቻላል። ምንድነው ያው መሰረታዊ ነገር ምንድነው? ከህግ የሚመነጭ ነው። ከህግ አኳያ ስንመለከተው ነው የህግ ባለሙያ አይደለሁም፣ ነገር ግን ከኢንቫይሮንመንታል ሎውስ አኳያ ቆሻሻን የፈጠረው ሰው፣ ቆሻሻን የጣለው ሰው የቆሻሻው ባለ ንብረት። ስለዚህ ቆሻሻ እዛ ቦታ ላይ በሚጣልበት ጊዜ ከተጣለበት ጊዜ ጀምሮ ያ ስፍራ እስከኖረ ድረስ ያንን ስፍራ የሚያስተዳድረው የቆሻሻው ባለቤት ነው። ስለዚህ እዛ ቦታ ላይ የህዝብ ደህንነት፣ የጤና ችግር እንዳይከተል፣ አሁን የተፈጠረው አደጋ የመሳሰለው ነገር ከመከሰቱ በፊት እንዳይከሰት የዛ ቆሻሻ ባለቤት የሆነው ሰው ያ አካል ኃላፊነት አለ። ምክንያቱም በመጀመሪያ ደረጃ ሰው እዛ ሄዶ መስፈር አልነበረበትም። ያ ስፍራ አጥር የለውም። ያ ስፍራ ፍሳሽ መቀበያ የለውም። ያ ስፍራ የአየር ብክለት መከላከያ ነገሮች የሉትም። ያ ስፍራ ክፍት ነው። ያ ስፍራ ምንጊዜም አደገኛ ነበር፣ ወደፊትም አደገኛ እንደሆነ ይኖራል። ስለዚህ ቆሻሻውን የጣለው አካል ለአደጋው ተጠያቂ ነው፣ ኃላፊነት አለበት። ይሄ ድንገተኛ ነገር አይደለም፣ ምንጊዜም የሚከተል ነው። ኢትዮጵያ ስለሆነ ብቻ አይደለም፣ አግባብ ያለው በባለቤትነት ያን ስፍራ የሚጠብቅ ብቻ አይደለም፣ የሚንከባከብ አካል ሲጎድል ይሄ የትም ሀገር ይከሰታል።
ዶክተር ስዩም እንደምንረዳው ከሆነ መንግስት በሳንዳፋ አካባቢ ያዘጋጀው የቆሻሻ መጣያ ስፍራ አለ 1 ቢሊዮን ብር የፈጀ። ነገር ግን እንደምንረዳው ከሆነ የኦሮሚያ ገበሬዎች አታምጡብን ብለው ከፍተኛ ተቃውሞ በማሰማታቸው ቆሻሻ ወስዶ ሰንዳፋ የመጣል ሂደት ሊዘገይ ይችላል። ስራ አስኪያጁ አሁንም ወደ ሰንዳፋ እንደሚሄድ ነው የገለጹት። እዛስ አካባቢ ቆሻሻ ተወስዶ ሲጣል ምን አይነት ጥንቃቄ መደረግ አለበት ይላሉ?
እንደማውቀው ከሆነ ጥናት ተደርጓል፣ ጥናት ተካሂዷል። ያንን ስፍራ ለማዘጋጀት ማለት ነው። ቆሻሻ በራሱ ቆሻሻ ቢሆንም የአገልግሎት መስጫ ተቋሙ በሚገባ የታቀደለት ሊሆን ይገባል። እና እነዚህ ተቋማት የሚያስፈልጉት ምንድን ነው? በአካባቢው የሚኖረውን ሰው ሕይወት አደጋ ላይ እንዳይጥሉ ነው የመጀመሪያው። ምሳሌ ከዛ ቆሻሻ ውስጥ የሚወጣ ፍሳሽ አለ ምንጊዜ። ቆሻሻ ስንጥል ይበሰብሳል። ያ ፍሳሽ ይሄድና ወደ ወንዞች ይገባል። ስለዚህ የገበሬውን ውሃ ንዝበሉ የምንነጋገረው ንጹህ የመጠጥ ውሃ ልናቀርብለት ስላልቻል ነው ገበሬ። የዛን ገበሬ የጉድጓድ ውሃ ይበክልበታል ያ ፍሳሽ። የዛን ገበሬ የምንጭ ውሃ ይበክልበታል ያ ፍሳሽ። የዛን ገበሬ ሕይወት አደጋ ላይ ይጥላል፣ ሽታ ያመጣል። በዛ ዙሪያ የሚኖሩ በተወሰነ ዳያሜትር በዛ ዙሪያ የሚኖሩ ሰዎች የሚተነፍሱት አየር ጤናማ አይደለም። ስለዚህ ቆሻሻው ቦታ በእርግጥ እነዚህን ነገሮች ሁሉ ያካተተ እነዚህን ሁሉ ነገሮች ያገናዘበ የነዛን ሰዎች ሕይወት አደጋ ላይ የማይጥል መሆኑ ሊረጋገጥ ይገባል። የመጀመሪያው ጉዳይ ማለት ነው። በሌሎች ሀገሮች እንደሆነ ሁሉ ምንጊዜም ሀብታሞችና የተሻለ ኑሮ ያላቸው የከተማ ሰዎች ቆሻሻቸውን የሚጥሉት ድሆቹ ሰፈር ውስጥ ነው። ይሄ ኢንቫይሮንመንታል ኢንጀስቲስ ይባላል። ጭቆና ነው፣ የአካባቢ ጭቆና ነው። የአንዱን ሰው ቆሻሻ ወስዶ በሌላ ሰው መኖሪያ ጤናማ ሰፈር ላይ ሌላው ልጆቹን የሚያሳድግበት ላይ ወስደን በምንጥልበት ጊዜ ከዛ ቆሻሻ ጋር ሊመጣ የሚችለውን አደጋ እንዳይፈጠር ለማረጋገጥ ዝግጁዎች መሆን ይኖርብናል። ይህንን ነው የምረዳው።
ውሃንም በተመለከተ እኚሁ የአዲስ አበባ ከተማ አስተዳደር ስራ አስኪያጅ አቶ ኃይሌ ፍስሐ ጠረፍ አድርገው የተናገሩት አለ ላሰማዎትና ቆሻሻንና የውሃ አያያዝን ደግሞ ያስረዱናል።
በወንዞች ላይ ሊመጣ የሚችለውን አደጋ በሚመለከት የወንዞች ልማት ፕሮጀክት ኦፊስ በከተማ ደረጃ አደራጅተናል። በወንዞች የተለያዩ ስራዎች እየተሰሩ ናቸው። አሁን በሰባት ወንዞች ዲዛይናቸው አልቆ የግንብ ስራዎች እየተሰሩ ናቸው። በተመሳሳይ አደጋ እንዳያደርሱ ማለት ነው። በዚህ የሚኖሩ ነዋሪዎች በተመሳሳይ ከቦታው ወስደን የሚፈለግበት ቦታ እንደገና የማስፈር ስራ እንሰራለን።
ይቅርታ፣ ውሃ ነው ያልኩት። ወንዞችና ቆሻሻን በተመለከተ
በጣም አሳዛኝ ገጽታ ነው ይሄ። ሌላ ወንዞችን አናንሳ ነው። አዲስ አበባ ዙሪያ ያሉትን ወንዞች ብቻ እንመልከት። የአዋሽን ወንዝ እናንሳ። ከአቃቂ ጀምሮ የሞጆ ወንዝን አንስቶ በአዲስ አበባ ዙሪያ የተሰሩ ፋብሪካዎች ሁሉ አንዳቸውም ቆሻሻቸውን ትሪት አያደርጉ። ማለት እንግዲህ አንድ ፋብሪካ ሲቋቋም ከፋብሪካው ጋር ተያይዞ የሚመጣ ፍሳሽ አለ፣ ደረቅ ቆሻሻ አለ፣ እርጥብ ቆሻሻ አለ። ስለዚህ ፋብሪካዎቹ ገና ሲቋቋሙ የአካባቢ ጥናት ሊደረግላቸው ይገባል። ያ ቆሻሻ የሚያወጣው ፍሳሽ መርዛማ ነው ወይ? ከሆነስ ወደ ወንዞች ከመለቀቃቸው በፊት ምን ሊደረግ ይገባል? ያ ፍሳሽ ባለቤቱ ቆሻሻን የፈጠረው ድርጅት ያንን ውሃ እንደገና ትሪት አድርጎ መልሶ ወደ ወንዝ ውሃ መቀየር የማይችል ከሆነ ያን የዛ ቆሻሻ ባለቤት። በመጀመሪያ ደረጃ እነዚህ የውጭ ፋብሪካዎች ወደ ድሆች ሀገሮች እየጎረፉ ያንን ንግድ የሚያካሄዱበት ያን ፋብሪካ የሚከፍቱበት ምክንያት ለምንድን ነው? በመጀመሪያ ደረጃ በድሃ ሀገሮች እነሱ የማይፈልጉትን ቆሻሻ ወደ ወንዞች እንዲለቁ በሀገራቸው ስለማይፈቀድላቸው፣ ድሆች ሀገሮች ያን የሚከለክል ሕግ ስለሌለ። ስለዚህ በአዋሽ ወንዝ ዙሪያ፣ በአቃቂ ወንዝ ዙሪያ ያሉ ፋብሪካዎች በሙሉ ፍሳሻቸውን እኔ እስከማውቀው ድረስ በቀጥታ ወደ ወንዝ ነው የሚከቱት። በርካታ የአዲስ አበባ ነዋሪዎች ከግማሽ በላይ የሽንት ቤታቸው ፍሳሽ ወደ ወንዝ ነው የሚሄደው። ይህን ስንነጋገር አንርሳ፣ በሞጆ ወንዝ ዙሪያ የሚኖረው ገበሬ አሁን ከሞጆ ወንዝ ከብቶቹን ማጠጣት አይችልም። ከብቶቹ ይሞቱበታል። አይደለም እሱ ሊጠጣው ቀርቶ ማለት ነው። ያ ወንዝ ድሮ ከሱ የሚጠጣው የአዋሽ ወንዝ እስከ ፈንታሌ ድረስ ያለው ህዝብ በወንዝ በከብት እየተመላለሰ እየቀዳው ነው የሚጠጣው። ያንን ውሃ ነው እየበከልንበት ያለ ነው። ያንን ውሃ ነው የምናሳጣው። ንጹህ ውሃ ማግኘት አይደለም፣ ተፈጥሮ የሰጠውን ውሃ ነው እየበከልንበት ያለው። ስለዚህ ልማቱ የተወሰኑ ሰዎችን በመቅጠር የተረሰኑ ህንፃዎችን በመገንባት ቢያሳይም መሰረታዊ የሆነውን የኢትዮጵያን ህዝብ መሰረታዊ ህይወት እያናጋበት ነው። ጤናውን እያጎደለበት ነው። በወንዞቹ ውስጥ ኬሚካል አለ፣ ብረታ ብረቶች አሉ፣ መርዛማ ኬሚካሎች አሉ። ባክቴሪያ አለ የሰውን ጤና የሚጎዳ። ከዛ ውሃ መስኖ እንኳን ብንጠቀም ያ መስኖ እንደገና ወደ ሰብል ይሄዳል። በአንዳንዶች ሰብሎች ላይ እንደገና ያ መርዝ ያንን ሰብል በሚበሉ ሰዎች ላይ ሁሉ በሽታ ያመጣል። ስለዚህ የአካባቢ የውሃ ንጽህና ጠንቅ ሪሊ በጣም አስቸጋሪ ነው። የአዋሽን ወንዝ ማየት በቂ ነው። እዚህ አይጠጣም።
ዶክተር ስዩም ያሚ፣ ለዚህ ቃለ ምልልስ ስንዘጋጅ ቆሻሻ መጣልም እንደሌለበት ቆሻሻ ጥቅም እንዳለው እዚህ አካባቢ አሁን ለምሳሌ ሪሳይክሊንግ ይባላል፣ መልሶ ጥቅም ላይ የሚውልበት ዘዴ አለ። ቆሻሻ ደግሞ በትክክል ከተያዘ አሁን ቀደም ሲል እንደጠቀሱልን ለጤንነታችንም ዋስትና ከመሆኑም በላይ የአካባቢ ውበትም እንዳይጓደል ያደርጋል። በዚህ ላይ እስቲ ጠቅለል ያለ አስተያየቶን ይስጡንና ለዛሬ እናበቃለን።
ጥሩ። ቆሻሻችንን እስከፈጠርን ድረስ ቆሻሻችንን የሆነ ቦታ ላይ ማስቀመጥ ይኖርብናል። ለዛ እንግዲህ የልማት እቅድ ይፈልጋል ማለት ነው። እና ብቻውን የሚመጣ አይደለም። ለ100 ሰዎች ለ1000 ሰዎች የመኖሪያ ቤት በምንፈጥርበት ጊዜ አብሮ ለእነዛ ሰዎች ይዘውት የሚመጡትን ቆሻሻ የሚያስተናግድ ስፍራ አብረን ልናቅድ ይገባል። ለነዛ ሰዎች ትምህርት ቤት፣ ለነዛ ሰዎች የመጠጥ ውሃ አብረን የምናስበውን ያህል እነዛ ሰዎች አዲስ እዛ ቦታ ላይ መጥተው የሚሰፍሩ ሰዎች የሚፈጥሩትንም ቆሻሻ የምናስተናግድበት እቅድ የከተማ እቅዳችን ውስጥ ልናስገባ ያስፈልጋል። ያ ቆሻሻ ከተፈጠረበት ጊዜ ጀምሮ እስካለ ድረስ ደግሞ አብረነው ልንሆን ልንጠብቀው ልንከባከበው ይገባል። በተቻለ መጠን ደግሞ ያንን ቆሻሻ ወደ ምርታማ ነገር፣ ወደ ተሻለ ነገር መመለስ ይቻላል። ባደጉ ሀገሮች ያ እየተደረገ በቀላሉ ግን አይደለም። ብዙ አብረው የሚመጡ ብዙ ችግሮች አሉ። ያንን ቆሻሻ ዌስት ሪሳይክሊንግ ነው የሚባለው መልሶ ወደ ጥቅም የማዋሉ ጉዳይ በቀላሉ የሚከናወን አይደለም። ተግባራዊ ለማድረግ ብዙ ቅድመ ሁኔታዎች ይጠይቃል። እውቀት ይጠይቃል። ከቤት ይጠይቃል። ቆሻሻዎቹን ለይቶ መልሶ ወደ ጥቅም ሊውል ከሚችለውና ወደ ጥቅም ሊውል የማይችለውን ለይቶ ከማጣራት ይጀምራል ማለት ነው። ገና ከመጣላችን በፊት ልንለይ ይገባል። አንዱ የመጀመሪያው ስቴፕ ነው። በዛን ጊዜ ቆሻሻው ወደ ጥቅም ሊውለው የሚችለው ቆሻሻ ወደ ጥቅም ወደሚለውጠው ስፍራ ወይ ፋብሪካ ይሄዳል። የማይለወጠው ደግሞ ወደ ላንድፊል ወይም ደግሞ ወደ መሬት ውስጥ እንደገና ወደሚቀበርበት ወደሚቀመጥበት ስፍራ ወደ ተዘጋጀለት ስፍራ ይሄዳል። የሚቃጠለው ወደ መቃጠል ይሄዳል። ልዩ ልዩ አይነት የዌስት ማኔጅመንት ማለት የቆሻሻ ስራ ላይ የምናውልባቸው መንገዶች አሉ። ወደዛ ወደዛ ስፍራ ይሄዳል። ይቻላል። አዎ፣ ወደ ጥቅም ወደ ተሻለ ነገር መለወጥ ይቻላል። ነገር ግን ብዙ ኢንቨስትመንት የሰው እውቀት ይጠይቃል። ያ እውቀት ደግሞ የሰራተኛ የፋብሪካ እውቀት ብቻ አይደለም። እያንዳንዱ ቤተሰብ ውስጥ ስለ ቆሻሻ ግንዛቤ፣ እያንዳንዱ ዜጋ ከቤቱ ቆሻሻ ሲፈጥር ይሄኛው ወደ ወንዝ ሲሄድ መርዛማ ነው፣ ይሄኛው ወደ እዚህ ቦታ ስጥለው ይሄን አደጋ ያመጣል ብሎ የሚለይ ሰው ሊሆን ይገባል። በማዘጋጃ በከተማ ደረጃ እነዛን ቆሻሻዎች ከለየን፣ አዎ ቆሻሻችንን መልሰን ልንጠቀም እንችላለን። ወረቀት የሆኑ ነገሮች መልሰው ወደ ወረቀት ስራ ሊውሉ ይችላል። እንጨት የሆኑ ነገሮች መልሰው ስራ ላይ ሊውሉ ይችላል። ብረት አለ። ኢትዮጵያ ውስጥ ይሄ በጣም የሚታወቅ ይመስለኛል። በኢንዱስትሪያል ስኬል ስራ አልዋለም እንጂ ቆሪያ አለ የሚባል ጠርሙስና ቆርቆሮ በጆርያ በየሰፈሩ እየሄዱ የሚገዙ ኢትዮጵያውያን ገና ድሮ ነው የነበሩት። ቆሸ እዚህ ከመድረሱ በፊት ማለት ነው። ጸጻሙ እኔ ነው ቆሪያ አለ እያለ እና ያ የተሸጠ መርካቶ ላይ ተወስዶ ገበያ አለው ይሄ ቆሻሻ የተሸጠ። አይደል የኢትዮጵያ ሕዝብ ለዚህ እንግዳ አይመስለኝም። የሚፈልገው ያንን የነበረውን ኢፈርቱን እንግዲህ የቆሻሻ ግንዛቤ ኖሯቸው አይደለም በኑሮ ምክንያት ቆርቆሮ ከመጣል ቆርቆሮ ገንዘብ ያወጣል። ጠርሙስ ከሚጣል ይልቅ ቢሸጥ ገንዘብ ያወጣል። ስለዚህ በየሰፈሩ መጥተው ቆሽ ማለት ጥቅም ላይ የሚውል ቆሻሻ የሚሰበስቡ ሰዎች አሉ። ስለዚህ ሀሳቡ እንግዳ አይደለም፣ ግን በመቶ ሺዎች የሚቆጠር ቶን ቆሻሻ የሚያወጣ ወደ 4 ሚሊዮን ህዝብ የሚኖርበት የአዲስ አበባ ክልል ከዛ የተሻለ ነገር ሊኖረው ይገባል። ከዛ የተሻለ ነገር ሊኖረው ይገባል። እና እንግዲህ ለማጠቃለል እኔ የዚህ ሁሉ መሰረታዊ ችግር መፍትሄ የምለው ምንድን ነው? ኢትዮጵያ ውስጥ ያለው የመሬት ፖሊሲ ነው። ያ ምንድን ነው? መንግስት የመሬት ሁሉ ባለቤት ነው። መሬት የሱ ነው። ስለዚህ ቆሻሻውን ሲፈልገው ረጲ መውሰድ ይችላል፣ ሲፈልገው ሰንዳፋ መውሰድ ይችላል፣ ሲፈልገው ሆለታ መውሰድ ይችላል። ምክንያቱም መሬት የመንግስት ነው። ይሄ ደግሞ የዚህ መንግስት ብቻ አይደለም፣ የኖሩ የኢትዮጵያ መንግስታት ሁሉ መሬትን እንደ ግል ሀብታቸው ለሚፈልጉት እያከራዩ ለሚፈልጉት እየሸጡ ድሃውን እንደ ገባር ሲጠቀሙበት ስለኖሩ ስለዚህ መሬት ባለቤትነት ስለሌለ ከመሬቱ ጋር ተያይዞ የሚነሱ የኢንቫይሮንመንታል የአካባቢ መብቶችን ወደ ፍርድ ቤት ይዞ መሄድ አይቻልም። በኢትዮጵያ ውስጥ ወንዜን አቆሸሽክብኝ ብሎ መክሰስ የሚችል ገበሬ የለም። ወንዝ የሱ አይደለም፣ ውሃ የሱ አይደለም። እሱ ከቤቱ ጣሪያ ስር ያለው ወለሉ የሱ አይደለም፣ ጣሪያና ግድግዳው ብቻ ነው። እነዚህ መሰረታዊ የመሬት ይዞታ ፖሊሲዎች ስፍራ በሌላቸው አገር ላይ የአካባቢ ህጎች ስራ ላይ ሊውሉ አይችሉም። አንዳች ነገር ፋይዳ አይደላቸው። መንግስት ራሱን ሊከስ አይችልም፣ መንግስት ራሱን አያርምም። ስለዚህ ቆሻሻን መሬት ከመንግስት ተቀብለው የወሰዱ ሰዎች፣ ፋብሪካዎች ቆሻሻቸውን እንደፈለገው በአካባቢው ላይ መድፋት መብታቸው እንደሆነ ይቀጥላል። ምክንያቱም መሬቱ የነሱ ቢሆን ኖሮ በረቂ ዙሪያ ያሉ ሰዎች ገና ድሮ ፍርድ ቤት በሄዱ። ስለዚህ መንግስት አገሪቱን እንደ ግል ሀብት ይዞ ለዜጎች ሲፈልገው የሚሸጠው ሲፈልገው በሊዝ ስም የሚያከራየው ከሆነ ይሄ ፖሊሲ ፎሬቨር እስከቀጠለ ድረስ የኢትዮጵያ የአካባቢ ችግር ሊፈታ አይችልም። ምክንያቱም የመሬት ባለቤትነትና የአካባቢ ጥበቃ መብቶች የተያያዙ ናቸው።
እሺ፣ በጣም ነው የማመሰግነው ዶክተር ስዩም ያሚ ለሰጡን ሙያዊ ትንተና። በአድማጮች ስም እናመሰግናለን። በጣም እግዜር ይስጥልኝ።
አመሰግናለሁ።